እንዴ ግዚያ አብረን ተነስተን ከመጽሐፍ ቅዱስ የተወሰኑ ቦታዎችን አብረን እናነባለን። ክብር ለእግዚአብሔር ይሁን። ሮሜ ምዕራፍ 6ን አንድ ቦታ ላይ እንድናነባው ከዚህ በፊት አንድ ያስተማርኩትን ትምህርት ተጭኜ እንድመለከተው በልቤ ይሰማኛል። እግዚአብሔር ይመስገን። ሐዋርያ ጳውሎስ ለሮሜ ሰዎች በጻፈው በዚህ መልእክት ውስጥ የሚናገረውን ከቁጥር 5 ጀምሮ እስከ ቁጥር 11 ድረስ እናነባለን። በጌታ በኢየሱስ ስም አነባለሁ። ሞቱንም በሚመስል ሞት ከርሱ ጋራ ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ ከርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና፣ በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ ይላል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላክ የቃልህን ፍቺ ጌታ ሆይ እንድታበራለን፣ በቃልህ ብርሃን እንድትገናኘን፣ በሚቀድሰው ቃልህ የእግዚአብሔር ሰዎች በሚያደርገን በእግዚአብሔር ሐሳብና ፈቃድ ውስጥ በሚከተን በቃል ኃይልና ብርታት ወደኛ እንድትመጣ እንጸልያለን። አቤቱ እግዚአብሔር ሆይ ይህ ጊዜ ባንተ ስልጣን ስር ይሁን። አይምሯችን ሁሉ ይሰብሰብ፣ መንፈሳችን ሁሉ በቅዱስ መንፈስ ይታገዝ፣ በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ወደ ኢትዮጵያ ለአገልግሎት እንዳገለግል ተጋብዤ እሄዳለሁ እና እዛ ሄጄ የማስተምረውን ትምህርት እየተዘጋጀው ያለሁበት ጊዜ ላይ ነኝ አሁን ያለሁት። እና እነዚህን ነገሮች ስመለከት ርዕስ አድርጌ እዛ በአንዳንድ ለማስታወቂያም እንዲሆነ ላክልም ብለው ስሰጣቸው ስጸልይበት ካሉ መሰረታዊ ሀሳቦች መካከል ውስጥ አንዳንድ ነጥቦች እንደዚሁ ከእናንተ ጋር ላካፍል እወዳለሁ። አሁን ባለንበት የቤተ ክርስቲያን ሁኔታ ውስጥ ስንመለከት ብዙ ግራ የሚያጋባ ነገር በሶሻል ሚዲያ እናያለን። በተለያየ መንገድ ኤክስፖዝድ እንሆናለን። ብዙ አይነት የስህተት ስራዎች፣ ግራ የሚያጋቡ ነገሮች እያየን እየተመለከትን ያለንበት ጊዜ ነው እና አንዳንድ ነገር እንዴት ነው ስህተትና እውነትን ለመለካትና ለመመዘን ሚስጥሩ የት ጋ ነው ያለው? አሁን በሬዲዮ ማስተምረው ተከታታይ ትምህርት ላይ ስትራግል ማረገው ሰዎች አንድን ነገር ልክ አይደለም ብለን ስንል ለአንድ ነገር ልክ አለመሆን መመዘኛው ምንድን ነው? መመዘኛው ምንድን ነው? ሪፈረንስ ፖይንቱ ምንድን ነው? ለምሳሌ አንድ ሰው ትንቢት ይናገራል። ይሄ ትንቢት ልክ አይደለም እንድንል ምንድን ነው ግራውንዳችን? ከየት ተነስተን ነው ይሄ ልክ አይደለም የምንለው? እና አሁን አንዳንድ ተአምራቶች ይከናወናሉ። ያ ተአምር ተደርጓል፣ ሰዎች ተፈውሰናል ይላሉ። ልክ አይደለም የምንልባቸው መመዛኛዎቻችን ምንድን ናቸው? እናም ተአምራቶችም ሆኑ በመገለጥ ለሰዎች የሚነገሩ ነገሮችን የእግዚአብሔር ነው አይደለም ብሎ ለማለት መመዘኛው ምንድን ነው? ብዙ ጊዜ ሰዎች በባህሪያችን ያለመድነው ለእኛ እንግዳ የሆነ ነገር ሲኖር ይሄ አዲስ ነገር በሚሆንበት ጊዜ ይሄ ትክክል አይደለም ብለን ሪጀክት ለማድረግ ኢንክላይንድ እንሆናለን። አንዳንድ ጊዜ ሰዎች ከተማርነው ትምህርት የተነሳ ዶክትሪናሊ አለ አይደለም ይሄ መንፈስ ቅዱስ ስራዎችን በአሁኑ ዘመን አይሰሩም የሚል ስታንድ የሚወስዱ ሰዎች ጠቅላላ እንደዚህ ያለ ነገር ክፍትም ስላልሆኑ ከመጀመሪያውንም ዝግ ስለሆኑ እንዲህ ያለ ነገር ሲያዩ ያው በዛው እይታ ነው የሚመለከቱት። እና ደግሞ መንፈስ ቅዱስ ደግሞ ሊሰራ እንደሚችል የሚያምኑ ክርስቲያኖች በጣም ግራ ይጋባሉ፣ በጣም ኮንፊውዝድ ይሆናሉ። እና ይሄ ነገር ልክ አይደለም ብለው ለማለት መመዘኛም እና ያጣሉ ክርስቲያኖች። እና ቅድም እንዳልኩት አንዳንድ ጊዜ ኢቨን የእግዚአብሔር መንፈስ እንዲሰራ እየፈለጉ የሚናፍቁ ሰዎች፣ ሪቫይቫል እንዲመጣ ሁሉ እየተጠሙ ያሉ ሰዎች ምናልባት ይሄ እግዚአብሔር ሊሆን ይችላል ይላሉ። ታዲያ እንዴት እንደዚህ ያለ ነገር ይሆናል ብለው የተገለጡ ስተቶችን ሳይው ሰው ደካማ ነው ይላል አንዳንዱ። እና ፐርፌክት ሰው የለም፣ እግዚአብሔር የሚጠቀምባቸው ደካማ ሰዎች ሞልተዋል። ስለዚህ እኛም ሁላችን እኮ ስተት የሌለው ማን አለ ይላሉ። በትምህርት እኛ ልንታረም እንደምንችል፣ ስንሰብክ ልንታረም እንደምንችል፣ ነቢዩም ሊሳሳት ይችላል። ሰው አይደለም እንዴስ ነቢዩ ይላሉ። ስለዚህ በሰው ድካም በሰው አላደለም የመሳሳት አላደለም ፖሲቢሊቲ ነገሩ ሁሉ ሊጣጣ የሚፈልጉ ሰዎች ይኖራሉ። እነዚህ ነገሮች ወደድንም ጠላንም በጣም ትልቅ ችግር ነው ለቤተ ክርስቲያን፣ በጣም ትልቅ ችግር ነው ለቤተ ክርስቲያን። ሲሪየስ የሆነ ፕሮብሌም ነው እና በጣም ብዙ አገልጋዮች በአሁኑ ጊዜ በአንድ አጥቢያ ቤተ ክርስቲያን ስር ምዕመናኖቻቸውን አባሎቻችን ናቸው ብለው መልክ ባለው ሁኔታ ይዘው ማስተዳደር፣ ማገልገል፣ ማሳደግ የማይችሉበት ዘመን ነው። ከባድ ዘመን ነው። ለምን? ወደ ምዕመናኖቻቸው የሚመጣው ነገር በቴሌቪዥን ይመጣል፣ በስልክ ይመጣል፣ በአይፓድ ይመጣል፣ በልዩ ልዩ መንገድ ቤታቸው ድረስ ይመጣል። አገልጋዮችና ምዕመናን ሊገናኙ የሚችሉባቸው ሰዓቶች ሲታይ ምዕመናን በቤተ ክርስቲያናቸው ሊገለገሉ የሚችሉበት የጊዜ መጠኑ ሲታይ፣ ውድ ወገኖቼ፣ በሶሻል ሜዲያ ከሚያገኙት ጋር ሲመዛዘን የትኛው ይበልጣል? በሶሻል ሜዲያ ያለው ይበልጣል። ያን ሁሉ ሲጠጣ የዋለን ህዝብ በሁለት ሰዓት ፕሮግራም እንዴት ማስተካከል ይቻላል? ያውም ንግግር የለም እዛኛው ላይ ይህንንም ነው የሚሰሙት። ቱማች በጣም አብዞርብድ ይሆናሉ። በምን ማስጣል ይቻላል? እውነቴን ነው የምነግራችሁ። በዚህ አይነት ሁኔታ አገልጋዮች፣ በጣም ብዙ አገልጋዮች፣ ምናልባት እኛ የምናገለግለው አገልግሎት መቼም ብዙ አገልጋዮች የሚያገለግሉት አገልግሎት ይህን ያህል ተጋኖ የሆነ ችግር እንኳን ባይፈጥሩም ሰርቴን ካይንድ ኦፍ ኦርቶዶክሲ እውነተኛነት ቢታይም አገልግሎታቸው ላይ ብዙዎቹ ደግሞ በአገልግሎታቸው እንዲህ ያለ ነገር አስተናግደውም ስለነበረ እኛ ቸርች ከሚካሄደው ትንቢት በምኑ ይለያል ይላሉ። እኛም ቸርች እኮ እንዲህ ያለ ነገር ተካሂዶ ነበር ይላሉ። ስለዚህ ምእመኑን ለማስጣልም አገልጋዮች አቅም የላቸው፣ የሞራል አቅም የላቸው። የተናገሩት ትንቢት ያልሆነ ትንቢት ተናግረው የነበሩ አገልጋዮች፣ ያልሆነ ተስፋ ሰጥተው የነበሩ አገልጋዮች፣ ከእግዚአብሔር ቃል ጋር የተጣላ ትምህርት ያስተማሩ አስተማሪዎች አሁን ማአት የሆነ የስተት ትምህርት ሲመጣ በመጠኑ ነው ልክ አይደለም የሚሉት ወይስ በይዘቱ ነው የሚልም ጥያቄ አለ። ማን የትኛው አገልጋይ ነው ይሄ ልክ አይደለም ብሎ አቋም ወስዶ ምእመኑን መልክ ለማስያዝ የሚችል? አንዳንዶቹ አማራጭ አድርገው የሚወስዱት በቃ እነዚህን አገልጋዮች እንቀበል፣ በጸጋቸው እንጠቀም ይላሉ። አሁን አንዳንዶቹ አገልጋዮች በዚህ አይነት ሁኔታ የተጋበዙት ጭልፊቶች ናቸው እና የራሳቸው ቤተ ክርስቲያን ነው የሚከፍቱት። ተጋባዥ ሆነው የሚሄዱላቸው እንዳልሆነ አይተዋል። መጥተው ቸርች ፕላንት አድርገው የራሳቸውን ነገር ጀምረው በራሳቸው መሄድ የሚፈልጉ ናቸው። አምቢሽየሶች ናቸው። ጉልበት እንዳላቸው የተነቃቁ እንደሆኑ ያሉ። እንዴት ያለ ውስብስብ ችግር ውስጥ እንዳለን ስመለከት በጣም ነው የማዝነው። ውድ ወገኖቼ፣ እኔ አንድ ነገር በጣም ሸክም አለኝ። እኔ ይህን ሸክሜን አሁን ኢትዮጵያም ስሄድ የማስተምረው በጣም ፎከስ የማደርገው እኔ በአገልጋዮች ተስፋ መቁረጤን ነው መናገር እንፈልገው። እያንዳንዱ ምእመን ለራሱ ህይወት፣ ለዘላለም ህይወት ሲል፣ ለወንጌል እውነት ሲል ስታንድ መውሰድ አለበት። ምእመኑን ማንቃት አለብን። ቁጥራችሁ እናንተ ጥቂት ቢሆንም ካለው ችግር ጋር የሚመጣጠን ነገር እንዳለን ራሳችን ማየት ባንችልም በምናምነው ጌታ ከሀያላን እንበልጣለን። ብዙ ከሆነ ከጥፋት ሰራዊት እንበልጣለን። የምናምነው ጌታ የማይረታ ጌታ ነው። በክርስቶስ ኢየሱስ ላይ የተመሰረተች ቤተ ክርስቲያን የገሃነም ደጆች፣ የገሃነም ኃይላት አይቋቋሟትም። ስለዚህ እነዚህን ስህተቶች ሪአክቲቭ የሆነ አይነት አላደለም ብሌም ጌም መጫወት ሳይሆን መሰረት ማስያዝ እጅግ በጣም አስፈላጊ እንደሆነ አምናለሁ። እና እነዚህን ነገሮች ስህተቶች ለማሳየት ሳስብ ብዙ ጊዜ ብትመለከቱ የሚሰብኩት ክርስቶስን ነው። ቤተ ክርስቲያን ይኸው መዓት ህዝብ መጥቷል፣ መዓት ህዝብ ነው የሚድነው፣ ይሄ ሁሉ ህዝብ የሚዘመረው ከሁሉ በጣም 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 ፕሮብሌማቲክ የሆነው ዘማሪዎቹ ናቸው። ድንበር የሌላቸው ናቸው። እና በሚሰጣቸው አፕሪሺየሽን በሚሰጣቸው የገንዘብ መጠን የትም ሄደው ማሟሟቅ ማጀብ ይችላሉ። እዚህ ቸርች መጥቶ ሲዘምር በጸጋው የተጠቀምንበት አገልጋይ ዘማሪ ሌላ ቦታ ሄዶ ጭስ በጭስ የሆነ ትንቢት የሚነገርበት ቦታ እንዲሁ ሲያዘምር ታውታላችሁ። እዚህ ሲዘመር የነበረው መዝሙር እዛም ይዘመራል። መዝሙር በጣም ከባድ ኃይል አለው። ብዙ ሰዎችን የሚኮረኩር የሚነካ ነገር አለው። የጠነከረ ሰዎችን ልብ የማላላት ባህሪ አለው። ስለዚህ ዘማሪዎቹ ራሳቸው ችግር ይሆናሉ። የስተት ማጃቢ የተጠሩበት ቦታ ሁሉ የሚሄዱ አይነት ሆኖ ይታያሉ። እግዚአብሔር እኔ አንድ ተስፋ አለኝ በዚህ ነገር። በቤተ ክርስቲያን ውስጥ ሐዋርያው ጳውሎስ በሚያገለግለው አገልግሎት ሁሉ ጊዜ የሚናገረው ቃል ደስ የሚለኝ ነገር አለ። እኛ ከርሱ ጋር አብረን የምንሰራነን አለ። ሰራተኛው እግዚአብሔር አለ። ሰራተኛው እግዚአብሔር አለ። አንዳንድ ነገር ለኛ መሆኑ ቢያመንም ሰራተኛው እግዚአብሔር አለ። ጳውሎስ ይዘራል፣ አጵሎስ ምን ያረጋል? ያጠጣል። የሚያሳድግ እግዚአብሔር አለ። ይሄንን እምነት እኛ መጣል የለብንም። እንደ አሸን የፈላ የፈለገ ነገር ቢሆን ሰራተኛው እግዚአብሔር አለ። ክብር ለእግዚአብሔር ይሁን። ስለ ስሙ ሲል የሚቀና እግዚአብሔር አለ። ክብር ለጌታ ይሁን። የርሱ የሆኑትን አገልጋዮች የማያዩአቸውን የሚያይ እግዚአብሔር አለ። ክብር ለእግዚአብሔር ይሁን። ሃይማኖታችን እንደኔና እንደናንተ በመሰሉ ደካማ ሰዎች ብቻ የተያዘ ከሆነ ጉድ ፈላብንኛ። ነገር ግን የምናመልከው ጌታ የጌቶች ጌታ ነው። የነገስታት ንጉስ ነው። ክብር ለእግዚአብሔር ይሁን። መንፈሳዊ ህይወትን ለመለካት ለመመዘን እኔ በጣም ይጠቅማል ብዬ የምለው በሬዲዮም አሁን ባለፈው ኮምፒውተር በጣም አስቸግሮኝ ሌላ ትምህርት ነው ያቀረብኩት። ምክንያቱም I was really struggling for hours and hours. ከግማሽ ቀን በላይ ነው ፈጀብኝ ችግር ገጥሞኝ እና በዛ ምክንያት ያልተላለፈ ትምህርት አለ እና እነዚህን ትምህርቶች ዛሬ የምነካካቸው ነገሮች ከዛ ሁሉ ጋር የሚያያዙ እንደሆኑ ላሳስባችሁ ወዳለሁ። መዳን የሚለው ነገር ክርስትና የሚባለውን ሃይማኖት ስናስብ በጣም ችግር የሚፈጥሩ ነገሮችን አቮይድ እንድናረግ በሚያረግ መልክ እንዴት ቢታይ ጥሩ ነው? እንዴት ነው ትክክለኛው እይታ ብዬ ጠይቃለሁ እኔ ለራሴ። ምክንያቱም እኔም ጠቅሰውን ጥቅስ እየጠቀሱ ነው ሰዎች እኔ ስህተት ነው ብዬ የምለውን ሲያስተምሩ ማየው። እኔ እየጮኩ የምናገረው ነው እየጮሁ እየተናገሩ ስህተት ሲፈጠር የምናየው። ስለዚህ የከበረና የተዋረደውን እውነትን ከሐሰት ለመለየት ለሰሚ ግራ የሚያጋባ ነገር ነው። መጽሐፍ ቅዱስ እግዚአብሔር የሰው ልጆችን በክርስቶስ ያዳነበትን ምስጢር እንደገና ሪቫይዝ አድርገን ብንመለከት ጥሩ ይመስለኛል። በክርስቶስ በሚል ትምህርት ስንማር በነበረው ውስጥ ያሉ ሐሳቦችን ጥቂት ልነካካና ላሳያችሁ። እግዚአብሔር ሰማይና ምድርን ሲፈጥር ዓላማው ሰማይና ምድርን ሲፈጥር የፈጠራቸው ፍጡራን አይደሉም ዓላማው። እግዚአብሔር ሰማይና ምድርን ሲፈጥር እንዲሁ ከራሱ ውስጥ ኃይል አፈትልኮ አስቸግሮት የፈጠረ አምላክ አይደለም። እግዚአብሔር የሚፈጥራቸው ፍጥረታት ለሱ ኒዱ ሊያሟሉለት ለፍላጎቱ ማሟያ አልተፈጠሩም። እግዚአብሔር ፍጹም አምላክ ነው። ምንም ነገር ሳያስፈልገው በራሱ ሙሉ ሆኖ የሚኖር አምላክ ነው። ፍጥረታት ከመፈጠራቸው በፊት እግዚአብሔር ፍጹም ሙሉ ሆኖ ይኖራል። ክብር ለእግዚአብሔር ይሁን። ለምን እንደፈጠረ መጽሐፍ ቅዱስ ሲነግረን ዓለምንና ጽናፈ ዓለሙን የሚታየውና የማይታየውን ፍጥረት ሁሉ የፈጠረው ለኢየሱስ ክርስቶስ ለልጁ ነው። ለምን? መጽሐፍ ቅዱስን ስንመለከት እነዚህን ጉዳዮች ተመልክተናል። የቆላሲስን መጽሐፍ ተመልከቱና አውጥታችሁ እዩት ወገኖቼ። በቆላሲስ መጽሐፍ ውስጥ እንደዚህ የሚል ቃል ስለ ጌታ ስለ ኢየሱስ ክርስቶስ ተጽፎ እናያለን። ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩትም زوفانات ويم جيتنت ويم مالك النت ويم سلطانات بسماينا بمدر يالوت هلو برسو تفترة لنا كفترة هلو بفيت بكورنو هلو برسونا لرسو تفترة كبر لك زابيرون استيين كالا براتشو مبالوت هلو بلوستي وغنوشي برسونا لرسو تفترة لنا ايه بتعام مسارتاوي نغرنو እግዚአብሔር የፈጠረውን ፍጥረት ሲፈጥር ዓላማ ያደረገው በመፍጠር ብቻ ሳይሆን ለልጁ መፍጠር ብቻ ሳይሆን ነገሮች ሁሉ በክርስቶስ የሚለው ነገር የፈጣሪነቱን ነገር አመልካች ብቻ ሳይሆን የባለቤቱን ነገር የባለቤትነቱን ነገር ብቻ አመልካች ሳይሆን ነገር ሁሉ በክርስቶስ የሚሆንበትንም የሚያሳይ ባህሪ አለው። ኤፌሶን ምዕራፍ 1 እንመልከት። በኤፌሶን ምዕራፍ 1 ላይ ሐዋርያው ጳውሎስ ለነዚህ ለኤፌሶን ሰዎች ሲጽፍላቸው ቁጥር 3 እና 4 ላይ እንደዚህ ይላል። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እግዚአብሔር የፈጠራቸውን ፍጥረታት ሲያድን በክርስቶስ አዳናቸው ያዳናቸውን የሚገናኛቸው በክርስቶስ እንደሆነ እናያለን። በረከታችን በክርስቶስ እንደሆነ ይሄ ክፍል ያሳየናል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። ጌታ ኢየሱስ ክርስቶስ ሴንትራል የሆነ ዋናው ምክንያት እንደሆነ እንመለከታለን። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ፈጣሪ ብቻ አይደለም፣ የሁሉ ነገር ፈጣሪ ብቻ አይደለም፣ የተፈጠረው ፍጥረት ሁሉ ባለቤት ነው። የተፈጠረው ፍጥረት በኃጢአት ከወደቀ በኋላ እግዚአብሔር የፈጠራቸውን ፍጥረታቶች በክርስቶስ አድኖ በክርስቶስ በፊቱ ቅዱሳንና ነውር የሌላቸው አድርጎ ሊያቆማቸው በክርስቶስ እንደመረጣቸው እናያለን። የእግዚአብሔር ስም የተባረከ ይሁን። ይሄ በክርስቶስ የሚለው ነገር በጣም ውስጡ ብዙ ነገር እንዳለው ነው ነው የሚታየኝና ማምነው። ክርስቶስ ኢየሱስን አድራጊ መሆኑን ብቻ አይደለም፣ መጽሐፍ ቅዱስ እንደሚነግረን ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ለኔና ለናንተ የማዳኑን ሥራ ሲሰራ ማዳኑ የሚያተኩረው በማንነቱ ላይ እንደሆነ መጽሐፍ ቅዱስ ያስተምረናል። ክብር ለእግዚአብሔር ይሁን። ማዳኑ የሚያተኩረው በማንነቱ ላይ ነው። የሰራቸው ሥራዎች የሞተው ሞት የተነሳው ትንሳኤ ከማንነቱ ላይ በማንነቱ ላይ የተመሰረቱ እንደሆኑ እናያለን። ዮሐንስ ወንጌሉን ሲጽፍ የወንጌሉ መጀመሪያ ያደረገው የኢየሱስ ክርስቶስን ማንነት ነው። ሲደመድምም ይሄንን የጻፍኩት የእግዚአብሔር ልጅ መሆኑን እንድታምኑ ነው በማለት ነው የተናገረው። ስለዚህ ዮሐንስ ምዕራፍ 1 ላይ ጌታ ኢየሱስ ክርስቶስን ዮሐንስ ያቀርብ የሚናገረውን እንመልከት። የወንጌል መጀመሪያ የሆነው ዮሐንስ ወንጌል የዮሐንስ ወንጌል መጀመሪያ የሆነው ክፍል ስለ ጌታ ስለ ኢየሱስ ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ካለ በኋላ ሁሉ በርሱ ሆነ ከሆነውም አንዳች ስንኳ ያለርሱ አልሆነም ይላል። ከአብ ከወልድ ከመንፈስ ቅዱስ ውጪ ያልነበረው ፍጥረት ሁሉ መላእክት ይሁን ሰው ይሁን ልዩ ፍጥረት ይሁን የሚታይና የማይታየው ህይወት የሌላቸው ፍጥረታት ሁሉ ያለ ጌታ ያለ ኢየሱስ ክርስቶስ የተፈጠሩ እንደሌሉ ይናገራል። ከዛ ምን ይላል? ሁሉ በርሱ ሆነ ከሆነውም አንዳች ስንኳን ያለርሱ አልሆነም ይላል። ክብር ለእግዚአብሔር ይሁን። ቁጥር 4 በርሱ ህይወት ነበረች ህይወትም የሰው ብርሃን ነበረች ብርሃንም በጨለማ ይበራል ጨለማም ምን አላረገውም አላሸነፈውም። የእግዚአብሔር ስም ብሩክ ይሁን። ስለዚህ ይሄ ኢየሱስ ክርስቶስ የሁሉ ፈጣሪ የነበረው ዘላለማዊ አምላክ ሁሉ በርሱ የሆነው ጌታ በርሱ ያለችው ህይወት ለሰው ብርሃን እንደምትሆን ይናገራል። በርሱ ጋር ያለችው ብርሃን ጨለማን ሁሉ እንደምታሸንፍ ያሳያል። የእግዚአብሔር ስም ብሩክ ይሁን። የእግዚአብሔር ስም ብሩክ ይሁን። በጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ሲናገር እኔ የመጣሁት ህይወት እንዲሆንላችሁ ነው አለ። ይቺ ብርሃንን መታበራልንን ህይወት ጨለማን የምታጠፋልንን ህይወት ሊሰጠን የመጣው እኔ ህይወት እንዲሆንላችሁ እንዲበዛላችሁ ነው የመጣሁት ይላል። ህይወት ለረጅም ዘመን ፍጻሜ በሌለው በእግዚአብሔር መንግስት ውስጥ ኤንድለስ በሆነ ታይም መኖር አይደለም። ህይወት በክርስቶስ ውስጥ ያለ ህይወት ነው። ክብር ለእግዚአብሔር ይሁን። ይሄንን ሰው መናገር ምን የሚችል አይመስለኝም። እግዚአብሔርን ሊገልጡ የሚችሉ ሰዎች እስካሁን ሳነብ መቼም መጽሐፍ ሁሉን ያነበብኩ ልላችሁ አልችልም። ዲስክራይብ ለማድረግ ማንም ሰው አይችልም። በርሱ ህይወት ነበረች። ጌታ ኢየሱስ ክርስቶስ የዚህ ህይወት ባለቤት ሊያደርገን ነው የመጣው። እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። ህይወት ከጌታ ከኢየሱስ ክርስቶስ ሰው ባለጠጋ የሆነ ሰው በኪሱ በባንክ ካስቀመጠው ገንዘብ ለሰዎች እንደሚያድል የምትታደል አይደለችም። ኢየሱስ ያለው ሰው ምን አለው? ህይወት አለው። ኢየሱስ የሌለው ምን የለው? ህይወት የለው። ህይወት ከጌታ ከኢየሱስ ከማንነቱ ጋር የተያዘ ነው። በሌላ አባባል ሁሉን የፈጠረ የሁሉ ባለቤት የሆነው ጌታ እኔና እናንተን በክርስቶስ ሊያኖረን እግዚአብሔር ሲፈልግ ይሄንን ጌታ ህይወታችን አድርጎ ሊያኖር ነው የሚፈልገው። ክብር ለእግዚአብሔር ይሁን። የጌታን አዳኝነት ስንመለከት ሌላ የምንመለከተው ኃጢአት ምን እንደሆነ ነው። ሰዎች ኃጢአትን በብዙ መንገድ እንድንረዳ መጽሐፍ ቅዱስ ያስተምረናል። ህግን መተላለፍ ኃጢአት ነው። ህግን ስንተላለፍ የምንሰራቸው ኃጢአቶች ሁሉ ሊሰሩ የቻሉት ኃጢአተኞች ስለሆንን እንደሆነ መጽሐፍ ቅዱስ ያስተምራል። ከፍጥረታችን የቁጣ ልጆች ስለነበርን እንደሆነ ይናገራል። ዛሬ በክትትል ትምህርት ሳስተምራቸው የነገርኳቸው የሰው ስጋ የእግዚአብሔርን ህግ መገዛት ስለማይችል ስለተሳነው ህግ የሚያዘውን ነገር ሁሉ አንታዘዝም። ህጉ አድርጉ የሚለውን አናደርግም፣ አታድርጉ የሚለውን እናደርጋለን። ከምን የተነሳ? ከፍጥረታችን የተነሳ። ስለዚህ የምንሰራቸው ስራዎች የፍጥረታችን ውጤት፣ የፍጥረታችን ፍሬ ናቸው። ለምን? በኔ ማለት በስጋዬ መልካም ነገር እንዳይኖር አውቃለሁና ብሎ ጳውሎስ ያስተማረው ትምህርት እውነት ነው። ለዚህ ነው እግዚአብሔር ሰዎች ጽድቃችን ሁሉ የመርገም ጨርቅ ነው የሚሉት። ጳውሎስ አይኑ ሲበራለት በፈሪሳዊነት በትምክህት ከሚኖርበት ህይወት ውስጥ እግዚአብሔር አውጥቶት በክርስቶስ የሚገኘውን ደህንነት አድንቆ አድምቆ እንዲቀበል ስለፈለገ እግዚአብሔር አይኑን ሲከፍትለት ፈሪሳዊ ሆኖ ይመካበት የነበረውን እንከን የሌለውን ያለ ነቀፋ የነበረውን ህይወት እንደ ጉዳትና እንደ ጉድፍ አድርጎ ነው የቆጠረው። ስለዚህ ኃጢአት በመጽሐፍ ቅዱስ ውስጥ ስንመለከት ሰው ያለ እግዚአብሔር ከመኖሩ የተነሳ ያለ እግዚአብሔር የሆነ ህይወት ውጤት ነው። የእግዚአብሔር ስም የተባረከ ይሁን። ከፍጥረታችን ምንድነን ይላል ኤፌሶን ምዕራፍ 1 ስናነብ ምዕራፍ 2 ላይ የቁጣ ልጆች ነበር። የስጋችንን የልቦናችንን ፈቃድ እያደረግን በአየር ላይ እንዳለው ስልጣን አለቃ ፈቃድ በፊት ተመላለስን ይላል። ስለዚህ እግዚአብሔር ሰውን ሲያድነው ከምንድን ያዳነው? ኢየሱስን አዳኝ አድርጎ ሲልከው ከምን ሊያድነን ነው? ከኃጢአት ሊያድነን ነው። ከኃጢአት ሊያድነን ነው። ኢየሱስ ከኃጢአት ሊያድነን ሲመጣ የሞራል አስተማሪ ሆኖ አልመጣም። ኢየሱስ ከኃጢአት ሊያድነን ሲመጣ ሙሴ ህግን እንደሰጠ የተሻሻለ ህግ ሰጥቶን አይደለም ሊያድነን የመጣው። ኢየሱስ ሊያድነን ሲመጣ በህይወት ነው ሊያድነን የመጣው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። በምን ሊያድነን የመጣው? በህይወት። የእርሱን ህይወት ለማግኘት ብቆዎች ስላልሆንን፣ ኃጢአተኞች ስለሆንን፣ ኃጢአት የምትሰራ ነፍስ እርሷ ትሞታለች የሚል የአምላክ ትእዛዝና ህግ ስላለ ሙታን የሆኑን ሰዎች የእርሱን ህይወት ለማግኘት የአምላክን ህይወት ለማግኘት ብቆች ስላልሆንን ኢየሱስ ክርስቶስ እኛን ባለንበት ሁኔታ እንዳለ ሊሰጠን ማይቻል ነው የሆነው። ስለዚህ ይህ ህይወት በእርሱ አለችው የተባለው ዮሐንስ እንደተናገረው በእርሱ ህይወት ነበረች የተባለው የእግዚአብሔር ልጅ ምን ሆነ? ቃልም ስጋ ሆነ። ክብር ለእግዚአብሔር ይሁን። ሁልጊዜ ሳስተምር ብዙዎቻችሁ እንደሰማችሁት የርሱን ለኛ ሊያደርግ ምን አደረገ? ይሄን መቼም ባሁን ሰዓት ማወቅ አለባችሁ። የርሱን ለኛ ሊያደርግ የኛን ምን አደረገ? የርሱ አደረገ። የርሱ ህይወት ለኛ እንዲሆንልን በርሱ ህይወት እንድንድን የሱ ህይወት ህይወታችን እንዲሆንልን የእግዚአብሔር ልጅ ኢየሱስ ክርስቶስ የኔና የናንተን ደካማ ሟች የሆነ የሰው ባህሪያችንን ከድንግል ማርያም በነሳው ስጋ በነገር ሁሉ እኛን መስሎ በምድር ላይ ተመሳስሎ ኖሮ እኛ የምንሞተውን ሞት ሞተልን። ክብር ለእግዚአብሔር ይሁን። የኛ ተፈጥሮ በሚሞትበት ባህሪ ተገልጦ የእግዚአብሔር ልጅ ኢየሱስ ክርስቶስ በዚያ ባህሪ እኔና እናንተ የምንሞተውን ሞት ሞተልን። የሱ ሞት ልዩ ሞት ነው። እኛ በበደል የምንሞተውን ሞት እሱ በምን ሞተው? በመታዘዝ ሞተው። እኛ በኃጢአተኛነት የምንሞተውን ሞት በበደል ሞት የምንሞተውን ሞት በመታዘዝ ሞተ። እንደ ዮሐንስ ይህንን የሚያሳይ የለም። አንድ ጊዜ በከሳሾቹ ፊት ጌታ ኢየሱስ ቆሞ ስለ ኃጢአት የሚከሰኝ አለ የሚጠይቀኝ አለ ሲላቸው ምንድን ነው ያሉት? ስለ ኃጢአት አንጠይቀም አሉት። ነውር የሌለው የእግዚአብሔር በግ ነው። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ከመሞቱ በፊት ለደቀ መዛሙርት ሲናገር አሁን የዚህ ዓለም ገዢ ወደ ውጭ ይጣላል አለ። ከዛ በኋላ ምን አለ? በእኔም ዘንድ አንዳች የለውም አለ። ሰይጣን በምድር ላይ ከወንድና ከሴት ከተወለዱ ከሰው ልጆች መካከል የኔ የሚለው ነገር የሌለው ማንም የለም ከኢየሱስ በስተቀር። ሁሉም የሰይጣን ነገር አላቸው። ኃጢአት የሌላቸው የሉ። ኢየሱስ ጋር ግን አንድም ነገር የኔ የሚለው ነገር ሰይጣን የለው። ሁላችንም በበደል ሞት ነው የምንሞተው። ጌታ ኢየሱስ ግን የበደለው በደል የለም። ነገር ግን ሟች ሆኖን የኛን ተፈጥሮ ሲሞት ግን ምስጢሩ በጣም የሚያስገርም ነው። በሱ ሞት ላይ ማን ተባብሯል? እስቲ በጌታ እንዲሞት ከተባበሩት በዛ ላይ ያ እንዲከናወን ሞቱ እንዲሰቀል ኦርኬስትሬት ካደረጉት እንመልከት። ይሁዳን ማን ነው የቀሰቀሰው? ሰይጣን። ሐሳብ በልቡ ያገባው ማን ነው? ሰይጣን። ጌታ ኢየሱስ ክርስቶስ ወደ መስቀሉ ሲሄድ በማን ፈቃድ እንደሚሞት ነው የሚያውቀው? በሰይጣን ፈቃድ ነው ወይስ በእግዚአብሔር ፈቃድ? በእግዚአብሔር ፈቃድ። የሰይጣን ፈቃድ፣ የእግዚአብሔር ፈቃድ። የሚገርም ነገር ነው። እና በዚህ በክርስቶስ መስቀል ላይ ብዙ ኃይል እናያለን፣ ብዙ ሁኔታዎች እናያለን። እኔ ስመለከት እግዚአብሔር እንደዚህ ነው የሚል ይመስለኝ። ለሰው እንዲገባ ነው የምናገረው ወገኖቼ። ጌታ ኢየሱስ ክርስቶስ ትልቅ ዘጸአት ነው ያካሄደው። በዘጸአት ማየት ጥሩ ነው ይሄንን ነገር። ሙሴ ዘጸአት ሲያካሄድ በግብጽ ምድር ውስጥ የእስራኤል ሕዝብ አዳምጡ ወገኖቼ፣ በጣም በማስተዋል አዳምጡ። ሙሴ ዘጸአት ከማካሄዱ በፊት የእስራኤልን ህዝብ ከግብጽ ምድር ነፃ ከማውጣቱ በፊት በራሱ ህይወት ዘጸአት አካሄዷል። ዘጸአት ማለት ኤክሶደስ ማለት ኤክሶ መውጣት ማለት ነው። ከአንድ ቦታ ወደ ሌላ ቦታ መውጣት ነው። እግዚአብሔር በጠራው ጥሪ መውጣት ትልቅ ኃይል ይጠይቃል። ከግብጽ መውጣት ብዙ ኃይል ይጠይቃል። ግብጽ ስንት የሚያምር ነገር አላት። የእስራኤል ህዝብ በግብጽ ምድር ውስጥ መከራ ስቃይ እያየ የኖረ ህዝብ ነው። ጭቃ እያቦካ ጡብ እየሰራ በእርሻ ስራ፣ በጡብ ስራ፣ በባርነት፣ በመጸየፍ ግብጻውያኖች ያንገላቱት ህዝብ ነው። ይሄ ህዝብ መከራ መሮት ነው የጮኸው። ይሄ ህዝብ ከግብጽ ምድር ሲወጣ ወደ እግዚአብሔር ሐሳብ ወዳለበት እንዲያመጣ ለማድረግ ይህንን ህዝብ ውጣ ከግብጽ ምድር ለማለት በእግዚአብሔር ሐሳብ ውስጥ የሚካሄደው መውጣት በእግዚአብሔር ሐሳብ ውስጥ የሆነው መውጣት ለማካሄድ በእግዚአብሔር ሐሳብ የተይዞ የወጣ ሰው ያስፈልጋል። ሙሴ ይህንን መውጣት በደንብ እንዲያደርግ ሙሉ በሙሉ እግዚአብሔር እንደ እስራኤል በመከራ ውስጥ አይደለም የተወለደ። የት ውስጥ ነው ያደገው? በቤተ መንግስት ውስጥ ነው ያደገው። በዚህ ሀገር ሰዎች እንደሚሉት በብር በብር ማንኪያ ነው የሚበላው ይላሉ አይደለም። ነገር ግን ሙሴ በብር ኩባያ በብር ሳህን ነው የበላው። የፈርዖን የልጅ ልጅ ተብሏል። በግብጽ ምድር ውስጥ በዚህ ታይትል ተጠርቶ መኖር ማለት ትልቅ ክብር ነው። የአማልክት ልጅ እንደመባል ነው። በግብጽ ውስጥ ያለ ሀብት ሁሉ የምድር የግብጽ ህዝብ ሁሉ በእጁ ያለ ነው። ወራሽ ሊሆን የሚችል ነው። ብዙ በኃጢአት የሚገኝ በክብር የሚገኝ ደስታ ሁሉ በእጁ ነው። እግዚአብሔር ግን የሚጠቀምባቸውን ሰዎች ሲያወጣ ዘጸአት ሲያካሂድ ቅዱስ የሆነ ቅናት በውስጣቸው ይፈጥራል። ከምቾቶቻቸው ጋር አብሮ የማይሄድ የሚበሉት የሚጠጡት በዙሪያቸው ያለውን ኃጢአት የመጸየፍ የእግዚአብሔር ሐሳብ በውስጣቸው የሚቀጣጠሉ ሰዎች ዙሪያቸውን ያለውን ነገር ሁሉ እምቢ የሚል መንፈስ አላቸው። ዕብራውያን ጻፊ ሲናገር ከግብጽ ብዙ ሀብት ይልቅ በኃጢአት ከሚገኘው ደስታ ይልቅ ከእግዚአብሔር ሕዝብ ጋር ምን ማረገን መከራ መቀበልን መረጠ ይላል። ትልቅ ውሳኔ ነው። ውድ ወገኖቼ ከአንድ ችግር ከሆነ ነገር ወይም ከአንድ ነገር አንዳንድ ሰው መከራ ከሚያይበት እንኳን መወሰን ያቅተዋል። ሙሴ የፈርዖን የልጅ ልጅ እንዳይባል በዚያ የሚገኘውን ሀብትና ክብር እምቢ አለ። በእምነት ያ መከራ የሚቀበለው የእግዚአብሔር ህዝብ ጋር ያለው እግዚአብሔር በዚያ ህዝብ ውስጥ ያለው ዓላማ የማረከው ሰው ነበር። ስለዚህ እግዚአብሔር ምን እንደሚል ያለው ሙሴን ሳጠናው ድሮ እንደዚህ ነው ታየ። እግዚአብሔር ሙሴ የፈርዖንን በፈርዖን ቤት ያገኘውን ክብር ሀብቱን ዝናውን በኃጢአት የሚገኘውን ደስታ እምቢ ብለ የምትወጣበት መውጣት ህዝቤን ማውጣበት መውጣት ነው አለው። ሙሴ በዚያ ሁኔታ ወጣ። ከፈርዖን ቤት በመውጣቱ እንደው ትልቅ ስተት ተሳስቻለሁ፣ አሁን እረኛ ሆኜ መኖሬ እንደው ምን ጥቅም አለው? እንዴት ክፉ ስራ ነው የሰራሁት? አጉል ምኞት ነው የተፈተንኩት አላለም። የከብት እረኛ ሆኖ በኖረበት ጊዜ ሁሉ በተያዘበት በእግዚአብሔር ሐሳብ የተማረከ ሰው ስለሆነ ደስ ብሎት አርፎ ነው የኖረው። እግዚአብሔር ይህን ዘጸአት 40 ዓመት ሙሉ ሙሴ ከግብጽ ወጥቶ የኖረበትን አየና በዚህ ልብ ውስጥ በዚህ መንፈስ ውስጥ ዘጸአት አካሄዳለሁ አለ። ለሙሴ ተገለጠለት እግዚአብሔር። ሂድ ህዝቤን አውጣ አለው። እና ሄዶ ህዝቤን ልቀቅ እያለ ፈርዖንን ኮንፍሮንት አደረገ። አቤት እንዴት ያለ አገልጋይ ነው ሙሴ። እና ፈርዖን መደራደሪያ ነጥቦች አወጣ። እና እንዴት ነው በቃ ብዙ መደራደሪያው የምትመለከቱት እናንተ ወንዶቹ ሂዱ ብሎ ነበር አንድ ጊዜ። ሙሴ ግን ምን አለ? እኛ ቤተሰቦቻችን፣ ወሚስቶቻችን፣ ልጆቻችን፣ ከብቶቻችን ሁሉ ነው የሚሄዱት አለ። ሙሉ ዘጸአት ነው የሚካሄደው። እግዚአብሔር ገንዘቤን ሳያድን እኔን አያድንም፣ ልጆቼን ሳያድን እኔን አያድንም። እግዚአብሔር ሁለመናችንን የሚፈልግ አምላክ ነው አለ። አምልኮ ሶስት ቀን እየሄዱ ከዛ እየተመለሱ ባርነት በግብፅ አምልኮ በበረሃ ደግሞ ባርነት በግብፅ አይደለም። ከወጣን የእግዚአብሔር ህዝብ ሆነን ሰኞም የእግዚአብሔር ህዝብ፣ ማክሰኞም የእግዚአብሔር ህዝብ፣ ሁሌም የእግዚአብሔር ህዝብ ሆነን ነው የምንኖረው ብሎ ነው የወሰነው። ፈርዖን ብዙ መደራደሪያዎች አመጣ። እንግዲህ ያው መቼም ግብፅን በረሃብ አይደለም የመጡት፣ ታሪካቸው ምንም አይጨክኑም በከብቶቻቸው አለና፣ ሂዱ ግን ከብቶቻችሁን ተዉ አለ። ኢኮኖሚያችሁ የግብፅ ፊርማና ማተም ይኖርበት፣ ከዚህ ከብቶቻችሁን ተዉ አለ። ከብቶቻችን ከዚያ ይሄዳሉ፣ ከነሱ ወስደን እግዚአብሔርን እናመልካለን። ግብፅን እየለመንን አይደለም እናመልከው፣ ከብቶቻችን ድነው ነው። እግራቸው ተሰብሮ አንድ ሰኮና እንኳን ቢቀር እሱን እንኳን ይዘን እንሄዳለን አለ። የኛ የሆነው ሁሉ ከኛ ጋር ይድናል አለ። ሙሴ ያካሄደው ዘጸአት ጌታ ኢየሱስ ከሚያካሄደው ዘጸአት ትንሹ ዘጸአት ነው። ሙሴ በዚያ ዘጸአት የእስራኤልን ሕዝብ ከግብፅ ምድር ግብፅ ውስጥ ሊኖር ከሚችል የኢኮኖሚ ላይፍ ስታይል ግብፅ ውስጥ ግብፃዊ ሆኖ ከመኖር አይደንቲቲያቸውን ሁሉ የሚቀይር የእግዚአብሔር ህዝብ ሆኖ እንዲኖሩ ተከተሉኝ ብሏቸው ይዟቸው ወጣ። ክብር ለእግዚአብሔር ይሁን። እግዚአብሔር ምን አላቸው? ልክ ሲና ተራራ ሲደርሱ ወደ ራሴ ነው ያመጣኋቸው አላቸው። እኔ አምላካችሁ ሆናለሁ አለ። ከዚህ በኋላ እኔ ህዝብ ናችሁ አላቸው። ሙሴ ግን አንድ ነገር ማድረግ ያልቻለው ከእስራኤል ህዝብ ውስጥ የግብፅን ምኞት ማውጣት አልቻለም። ዱባው፣ ሽንኩርቱ፣ ሰው ሽንኩርት እንዴት ያምረዋል? እኔ ግማቱ ነው ነው ሽንኩርት አሁን እየሰለቸን እና ዱባ፣ በጢ፣ አሳው፣ ትዝታው በውስጣቸው እየተቀለበለበ በረሃ ላይ መቼም ውሃ ሲያለቅ ውሃ ስጥም ሲመጣ ማለክለክ አይቀርም። ነገር ግን ያ ምኞት እንደገና ግብፅን መከራዋን ረስተው ዱባዋን ማስታወስ ጀመሩ። መከራዋን ረስተው ያሰቃየቻቸውን ስጋውን በምንቸት ውስጥ እየቀቀሉ የሚበሉት ትዝ ይላቸው ጀመር። መከራውን ረስተው በዛ የሚበሉት አሳ ትዝ አላቸው። እግዚአብሔር የሚመራቸው ሳይበሉ ሲተጠምተውም ተርበናልም ብለው ጠኔ አልጣላቸው። የበረሃ ወባ አልመታቸው። እባብ አልነደፋቸው። ለምንድን ነው እንደ ግብፅ አልበላንም ነገር ግን ኃይል አለን እየተጓዝን ነው የሚገርም ነው አላሉ። በእግዚአብሔር ጸጋ መኖር ምስጢር አላወቁ። መለኪያቸውን ግብፅ ስላደረጉ በግብፅ መመዘኛ ስለሚኖሩ በበረሃ እግዚአብሔር እየመራቸው ሳለ ውድ ወገኖቼ የግብፅ የሆነ ነገር እዚህ የለም። እሴተ ስርዓታቸው ቫልዩ ሲስተማቸው አልተለወጠም። ሙሴ ልባቸው ውስጥ ይህን ቫልዩ ለመለወጥ ሞከረ፣ ታገለ፣ ሞከረ፣ ታገለ። እጅግ ብዙ የሆኑት ከግብፅ የወጡ ሰዎች በረሃ ላይ አልቀው ቀሩ። በረሃ ላይ እርግፍ ብለው ሁለት ሰዎች ናቸው ከነአን የገቡት። በረሃ ላይ የተወለዱት ናቸው ተጉዞ የገቡት። የጌታ ኢየሱስ ዘጸአት ከዚህ ሁሉ ይበልጣል። ክብር ለእግዚአብሔር ይሁን። ከዚህ ሁሉ ይበልጣል። እኔ ዱሮ ማረሳው ወላይታ ላገለግል እጄ በ1972 ዓመተ ምህረት ይመስለኛል እና ቆላሲስን አስተምር ተብዬ ነው እና ሌሊት እየጸለይኩ የጌታ ኢየሱስ ክርስቶስ የሞቱ ምስጢር እንዲገባኝ ጸልይ ነበር። እግዚአብሔር ያካሄደው ዘጸአት ከሙሴ የሚበልጠውን ዘጸአት እግዚአብሔር አሳየ። ጌታ ኢየሱስም ዘጸአት ሊያደርግ ነው የመጣው። ክብር ለእግዚአብሔር ይሁን። ከምንድን ነው የሚያድነን ኢየሱስ? ብዙ ሰዎች ኃጢአታቸውን ዕዳ ሊከፍል ብቻ እንደመጣ ነው የሚያስቡት። አይደለም። ከኃጢአት የሚያድነን በሞቱና በትንሣኤው ነው። ትንሣኤው በማዳኑ ሥራ ውስጥ ዋና ስፍራ አለው። ባነበብኩላችሁ በገላትያ በሮሜ መጽሐፍ 6 ላይ እነዚህ ሁለት ነገሮች ተሳስረው እናያለን። ሞቱን ምዕራፍ 6 ቁጥር 5 ላይ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ይላል። ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን ይላል። ኢየሱስ ክርስቶስ ዘጸአት ሊያካሂድ ነው የመጣው። ከዚህ ዓለም በሞት እንደተሰናበተ ብቻ ነው ክርስቲያኖች የሚያዩት፣ ወይም ለኃጢአታችን እንደሞተ ብቻ ነው። አይደለም። ጌታ ኢየሱስ ክርስቶስ የሚመጣውን ዓለም በትንሣኤ ከፍቶልናል። የምንኖርበትን ሰማያዊውን ሕይወት፣ የምንኖርበትን የትንሣኤን ሕይወት ኃይል አሳይቷል። ክብር ለእግዚአብሔር ይሁን። ይህንን ሲያደርግ ያደረጋቸውን ምስጢሮች ማየት አለብን። የእግዚአብሔር ስም የተባረከ ይሁን። ሞቱን በሚመስል ሞት በሉ እስቲ፣ ድገሙት እስቲ። ምን ካረግን ይላል? ከተባበርን፣ ከተባበርን፣ ሞቱን በሚመስል ሞት ከተባበርን። ዩኒክ ሞት ነው ኢየሱስ የሞተው። ዝም ብሎ አይነት ማንም ሰው የሚሞተው አይነት ሞት አይደለም። የሱ ሞት መሰናበቻ የሆነ ሞት ነው። መለያያ የሆነ ሞት ነው። ክብር ለእግዚአብሔር ይሁን። በዚህ ቦታ ላይ ይሄንን ተመልከቱት፣ ምን እንደሚል ተመልከቱት፣ ምን እንደሚናገር። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ብናረጋለን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ የትንሣኤ ጌታ ነው በሉ እስቲ። ክልሉ መንፈሳዊ ክልል ውስጥ የትንሳኤ ክልል ነው። የትንሳኤ ክልል ነው። እንተባበራለን። ከንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከሱ ጋር እንደተሰቀለ እናውቃለን ይላል። አሮጌው ሰው ማን ነው? ያለ እግዚአብሔር ያለ ክርስቶስ በዚህ ዓለም ቫልዩ በዚህ ዓለም ሴት የሚኖር ሰው ነው። በትንሳኤው سنተባበረው ግን ያለው ማን ነው? ይስ ተመልከቱት ምን እንደሚል አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን። አሮጌው ሰው ማለት ሰው ያለ እግዚአብሔር ያለ ክርስቶስ በዚህ ዓለም የሚኖረው ኑሮ ማንነቱን ሁሉ ያሳያል። ስለዚህ በዚህ ቦታ ለምን ይላል የኃጢአት ሥጋ ይሻር ዘንድ ይላል አሮጌው ሰው የተሰቀለው? ወደ ጌታ ልጆች ከኃጢአት መዳን ካሮጌው ሰው መዳን ጋራ የሚያዝ ነገር ነው። ዳ መከፈል ብቻን አያሳይም። እዳ መከፈልን ብቻ አያሳይም። እስራኤላውያኖች በጣም የተሳሳቱት ነገር ከእግዚአብሔር ጋራ ያልተስማሙት ነገር አንድ ትልቅ ነገር አልገባቸውም። እግዚአብሔር ሰውን ሊያድን ሲመጣ ገላጋይ ሆኖ አይመጣም። እግዚአብሔር ሊያድን ሲመጣ እንደ ፖሊስ አይመጣም። እግዚአብሔር ሰው ሊረዳ ሲመጣ እንደ አምቡላንስ እንደ ሐኪም አይመጣም። እግዚአብሔር ሲመጣ መንግስት ሊመሰርት ነው የሚመጣው። እግዚአብሔር ሊያድናችሁ ሲመጣ he wants to establish አባትነቱን ጌትነቱን በህይወታችሁ establish አርጎ ነው የሚያድናችሁ። ክብር ለእግዚአብሔር ይሁን። መጥቶ ፊክስ አርጎ ፕሮብሌማችን any problem please call me 24/7 ብሎ አይሄድም። እግዚአብሔር ጓዙን ጠቅልሎ ነው እናንተ ጋር የሚመጣው። ካላስተናገድ ነው እግዚአብሔር ችግሬን ብቻ ፊክስ አርገ ይሄድ ብትሉት ነው ወይ ነው የሚለው። እኔ እግዚአብሔር ነኝ ነው የሚለው። እስራኤላውያኖች ያለቀሱት ለደረሰባቸው ያስተዳደር በደል ነው እንጂ እግዚአብሔር ከግብጽ ምድር እንዲያወጣቸው አልፈለጉም። እዛ ዲሞክራሲ መብታቸውን አስከብሮላቸው ቢሄድ በቃኛ እዚ ምን ባላዋለ ምን ዋለ ለከብቶቻችን ይመቻል በቃ ይሄን ብቻ ፊክስ አርግልን ነው የሚሉት ነው። እግዚአብሔር ሲያድን የርሱ ያልሆነውን ነገር ከሱ የተለየውን ነገር የርሱ ለማድረግ ነው የሚያድነው። ሊጠቀልለን ነው የሚያድነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ አሮጌው ሰዋችንን ከሱ ጋራ የሰቀለ ጌታ ነው። ክብር ለእግዚአብሔር ይሁን። ሙሴ እስራኤልን ሁሉ ወክሎ ዘጻት በራሱ ይወታ ላከሄደ እስራኤሎች እንደኔ ውጡ ውጡ ወደ አብርሃም አምላክ ወደ ይስሐቅ አምላክ ተስፋ ኑ ተከተሉኝ ብሏቸው ነው ወጡት። ጌታ ኢየሱስ ክርስቶስ ግን እኛን ሆኖ የኛን ጠላት ድል ነሳለን። አሜን። የምንፈራውን ሞት ሁሉ በትንሳኤ ኃይል ትጥቁን አስፈታለን። አሜን። የሞትና የሲኦል መክፈቻ በእጁ ያዘለ በርሱ ባለችው ህይወት የሰው ተፈጥሮ ያው ሆኖ የሚኖርበትን ሁኔታ በክብር ትንሳኤ ያሳየ። ሰው ሆኖ መኖር ምን እንደሆነ ታቃላችሁ አለ ኢየሱስ። እኔ ለኔ ፈጠርኳችሁ እናንተ የኔ በሆነ ህይወት እንድትኖሩ ነው። ይሄውና የናንተን ማንነት ገንዘብ ያድርገው አስነስቼዋለሁ። አድራሻው ሰማይ ነው ተከተሉኝ አለ። ክብር ለእግዚአብሔር ይሁን። አድራሻው ሰማይ ነው ኢየሱስ። ክብር ለእግዚአብሔር አሜን። ክብር ለእግዚአብሔር። የተካሄደው ዘጻት በደም ካልገባን ወንጌሉን እናዘበራርቀዋለን። እስራኤሎች ከግብጽ ምድር መውጣታቸው ለምን እንደወጡ ስላልገባቸው ስለተሳከረባቸው ሙሴን ተከትለው ወጥተው ትንሽ እንደቆዩ ዋጠማቸው እና ይሄ አምላክ ስንት መቅሰፍት ስንት ተአምር አድርጎ ያዳናቸው እግዚአብሔር አምላክ የአብርሃም የይስሐቅ ያዕቆብ አምላክ ለአባቶቻችን የገባውን ቃል ኪዳንን አስበ ያዳንከን አምላክ በቅዱስ ኃይልህና ብርታት የታደከን ዋጠማን አይሉትም? ሙሴን አካባቢው ፈለጉ ያው ሪሶርስ በግብጽም የለመዱትን አንድ ውሃ አገኙና ሲጠጡት መራራ ነው። ከዛ ሙሴ ላይ ሁሉ አንጎራጎሩ። በውሃ ጥም ልትገለን ነው እንደዚህ ያመጣው? መቃብር ጠፋ እንደ ግብጽ ውስጥ ማለት ጀመሩ። ውሃ ስለጠማቸው ይሄ አዳናቸው አምላክ ያንን ውሃ ማጣፈጥ መለወጥ የሚችል አምላክ እንደሆነ አዩ። ጦረኛ ብቻ እንዳልሆነ፣ ሰልፈኛ ብቻ እንዳልሆነ፣ ኒድ የሚያሟላ አምላክ እንደሆነ አዩ። ከዛ ውሃው ከጠጡ በኋላ ደግሞ ስጋ ማራቸው። በግብፅ ምድር ውስጥ በምንቸት ውስጥ የሚቀቀለውን ስጋ እየበላን ምን ነው በግብፅ ውስጥ በሞትን አሉ። በስመ አብ ወወልድ ወመንፈስ ቅዱስ። እየበላ ሰው ለምን ይሞታል? ሳይበላ ቢሞትም ያው ነው። ምን እህል ተሸክመው መሞት ነው የሚፈልገው? ምን ነው በሞትን አሉ። ውድ ወገኖቼ የእግዚአብሔር የማዳኑ ዓላማ ስላልገባቸው እግዚአብሔር ጋራ ተጣጥሞ መኖር አልቻሉ። እግዚአብሔር ስጋ ማምሯቸው ስጋ ሰጣቸው። ኒዳቸው እግዚአብሔር ኦልሞስት የስጋቸው አገልጋይ እንዲያረጉት የሚፈልጉ ይመስላል። በራባቸው ቁጥር እንዳግረሙ ቶሎ ስጣቸው ባክ፣ ውሃ ጠማቸው ቶሎ ስጥልኝ ባክ፣ ቶሎ እንትን በልልኝ፣ ምግብም ቶሎ ሰፕላይ አድርግላቸው፣ ቶሎ ሳያጉረመርሙ ስጥ አይልም። እግዚአብሔር ሳይበሉም ሳይጠጡም በህል ብቻ ሰው እንደማይኖር ለእግዚአብሔር ሐሳብ የተረታ ሰው እግዚአብሔር ለመረጠው ላዳነው ሐሳብ የሚኖር ህዝብ እግዚአብሔር ፈቃዱን ሳያደርግበት ምንም አይሆንም። ባይበላም ምንም አይሆንም፣ ባይጠጣም ምንም አይሆንም። የእግዚአብሔር ፈቃድ ራሱ በህይወት ያኖራል። ያልገባቸው ከዚህ ምድር የሚገኘውን ከዚህ የሚገኘውን ነገር እየፈለጉ ስጋቸው እየቀበጠ መንገዱን ማስተዋል አቃታቸው። የተጠሩበትን መንገድ ማስተዋል አቃታቸው። ለእኛም እንደዚህ እንዳይሆንብን እፈራለሁ። ኢየሱስ የሞተው ለምንድን ነው? በጣም በርካታ ሰባኪዎች ሲሰብኩ አይቻለሁ። ጌታ ኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ ሁሉ የባረከን የሚለውን ይሰብኩታል። አሳምረው ነው የሚጠቅሱት። ለበረከት ተጠርተሃል፣ በረከትን ያዝ ለቀም፣ በረከትን ያዝ ለቀም። ሰማያዊ በረከት እንደዚህ እጅ ተዘርግቶ እንደ አሞራ እያዝም ወገኖች፣ ሰማያዊ በረከት በሰማያዊ ስፍራ ነው። ወደ ሰማያዊው በረከት የሚሄድ ሰው እንዴት እንደሚሄድ ተመልከቱ። ቆላሲስ ላይ እንዴት እንደሚናገር እንዴት ወንጌል አፕሳይድ ዳውን እንደሚሆን እግዚአብሔር ያሳያችሁ። ወንጌል ሊገለበጥ ሊቀለበስ እንዳይችል የሚከለክል ምስጢር ተመልከቱ ቆላሲስ ላይ። እንግዲህ ከክርስቶስ ጋር ከተነሳችሁ ለእናንተ የሞተላችሁ ጌታ ለእናንተ የተነሳበት ስፍራ ላይ ከሆነ በረከታችሁ ነው የሚለው። ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ በምድር ያለውን አይደለም ይላል። በላይ ያለውን እንድናስብ እንድንሻ በምድር ያለውን አይደለም ይላል። ለምንድን ነው በምድር ያለውን ማናስበው? ለምንድን ነው በምድር ያለውን ማናስበው? ይናገር ሞታችኋል። ኢየሱስ እኮ ለዚህ ዓለም ሞቷል ይላቸዋል። ኢየሱስ እኮ ለዚህ ዓለም ሞቷል ይላቸዋል። ሲያድናችሁ እኮ ከዓለም ነው የገላገላችሁ፣ ከስጋ ነው የገላገላችሁ፣ ከአሮጌ ሰው ነው የገላገላችሁ። እሱ ሞቶ ተነስቶ ወዳለበት ቦታ ያለ በረከት ከፈለጋችሁ የዚህ ምድር አይደለም ይላቸዋል። የክርስቶስን ሞት ኮንፊውዝ የሚያደርግ ወንጌል ነው ዛሬ የሚሰበከው። የጌታ የማዳኑ አድራሻ ሰማይ ነው። ክብር ለእግዚአብሔር ይሁን። በሰማይ ነው አድራሻው። በረከታችን ሰማያዊ ነው። እዚህ ምድር ላይ የምንበላው ነገር አይገደውም እግዚአብሔር። የምንለብሰው ነገር አይገደውም እግዚአብሔር። ብዙ ጊዜ ይህን ነገር አስተምሬያለሁ ወገኖቼ፣ እንዳትረሱት። የክርስቲያን በምድር ላይ ሲኖር የሚያገኘው በረከቱ በጥሪያችሁ ነው የሚወሰነው። ጥሪያችሁ እስር ቤት የሚከታችሁ ከሆነ ትገባላችሁ። ጥሪያችሁ ቤተ መንግስት የሚወስድ ከሆነ ትገባላችሁ። ጥሪያችሁ በዓለም ላይ ካሉ ሰዎች ይሄ ሆነልኝ የተደረገልኝ እንድትሉ አይደለም። ለተጠራችሁበት ጥሪ ስራ ማስኬጃ ነው። በረከታችን ለጥሪያችን ነው የሚሆነው። እግዚአብሔር በምድር ላይ የሚሰጣችሁ ገንዘብ ካለ ምን ላድርግበት ብላችሁ መጠየቅ አለባችሁ እንጂ እንደ ዓለማዊ ይሄዳችሁ እንድትሸልሉ እንድትቆነጁና እንዲያረጋግልን ብላችሁ እንድትሉ አይደለም። ይሄ ከወንጌል ጋር የተጣላ ነው። እግዚአብሔር የሚያስቀምጣችሁ ስፍራና ቦታ ቢኖር አስተምሮ ሎግ ማረግ ቢያደርሳችሁ ጌታዬ ያዳንከኝ በቅዱስ አጠራር የጠራኸኝ ይሄን ለምንድን ነው የምትፈልገው ብለን ማለት አለብን። ዓላማ አለው የእግዚአብሔር በረከት። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እኔ ብዙ ጊዜ ለሰዎች ይሄንን አገር ቤት ኑሮ የለሚያቁ ሰዎች ሁሉ አስተምራለሁ። ረጅም ጊዜ ጌታን ከተቀበልኩ ጀምሮ እግዚአብሔር በጣም ብዙ ሰው አቃለሁ። ጥቂት ሰው የሚያቁ አገልጋዮች በዛም በዚህ ብለው ቤት ለማግኘት ቤት ለመስራት የማያረጉት ነገር የለም። ብዙ ሰዎች ብዙ ጥቅም ያገኛሉ። እንደኔ ትልልቅ ቦታ ላይ ያሉ ሰዎች ለማግኘት እድል ያገኘ ሰው የለም። ለማንም ሰው የጸሎት ርዕስ አቅርቤ ስለ ችግሬ ለመናገር አልችልም። እንዴት ነው ቤት አጥቼ የኖርኩባቸውን ጊዜያቶች እንዴ ለምን የጸሎት ርዕስ አላቀርብም ልና እንዴ ማቅረብ አለብኝ ብዬ አንዳንዴ ልል ስል ልቤ ይስቅብኛል። ምን ጎሎ ነው ይለኛል። ምንም አያስፈልገኝም። ምንም ነገር የማያስፈልገኝ ሰው ነኝ። በዛች በምኖርባት ስፍራ ግን የሚያስፈልገኝ ነገር ሁሉ ተሰጥቶኛል። ከጥሬ ጋራ የተያዘ ለማንበብ፣ ለመጸለይ፣ ለማጥናት የምችልበትን ነገር ሁሉ እግዚአብሔር ገንዘብ ያለው ሰው የማያገኘውን ነገር ሁሉ ሰጥቶኛል። ሰው ገንዘብም ኖሮት እኔ ያለኝን ቢኖረው የማይኖረውን መንፈሳዊ አፒታይት ሰጥቶኝ ነበር። ጥሬ ያመጣው አፒታይት ጥሬ ለአፒታይቴ ማርኪያ የተሰጠኝ በረከት ይሄ ነው የሚባል አይደለም። በእግዚአብሔር ቃል ዙሪያ እግዚአብሔር በመስቀሉ ስሮኝ እንድማር እጅግ ልዩ ጸጋ ሰጥቶኝ ነበር። እና ሁልጊዜ የማገለግላቸው ሰዎች አሉ። በሳምንት አንድ ቀንና ጸሎቴ መዝገብልኝ ይላሉ። ደብተራ ለመዘገባል የከሌ ጥያቄ ቋሚ ጸሎቴ መዝገብልኝ፣ የቤት ጥያቄ፣ የመኪና ጥያቄ፣ የምን ጥያቄ። እኔ ከአራት ኪሎ መካኒሳ ገርጂ ድረስ በእግሬ ሄድኩባቸው ማአት ጊዜያቶች አሉ። ዝናብ እየደበደበኝ ስለ መኪና ልጸልይ ምንም ስምቃል። መኪና ማለት ምን ልበላችሁ፣ ጫካ ውስጥ የተወለደ ሰው ስለ መኪና ማቅ እና አይምሮ ውስጥ እንደማይመጣ ነበርኩ። አይ ዶንት ሃቭ ኤኒ ኳስቸን ዋይ። ጥሬ ጥሪያችን ነው በረከታችን የሚያመጣ። ከሰዎች ጋር ተፎካክረን ይህን አገኘ እኮ እንዲሆነ እኮ አለፈለት እኮ አቤት ከሌን የባረከው ይሄ ቅራቅንቦ አይደለም። ኢየሱስ ሞቶ ጥሪያችሁ ትልቅ ቦታ ላይ ሊያደርሳችሁ ይችላል። ጥሪያችሁ እግዚአብሔር በእናንተ ህይወት ሊሰራ ባለው ዓላማ ውስጥ የትም ሰው እዚህ ይደርሳለሁ የሚባል ቦታ ሊያደርሳችሁ ይችላል። ጥሪያችሁ ጌታ ኢየሱስን በረከት ሰማያዊውን በረከት ከዚህ ምድር ይሄ ዓለማውያኖች በሚመኙት ምኞት እየተለከፍን ወንጌሉ እየተበረዘ እዚህ ምድር ላይ ላለ ጥቅማ ጥቅም ኢየሱስ ክርስቶስን ብንሰብከው ወንጌሉን እንመርዘዋለን። ኢየሱስ የሞተው ለዚህ አይደለም። የዓለምን ክብር በማሳየት የሚታወቀው አንድ ነው። ሚካኤል፣ ገብርኤል ቅዱሳን መላእክቶች ይሄን ያረጉ፣ መንፈስ ቅዱስ ይሄን ያረገም። ይሄን በማድረግ ባለሙያ የሆነው ማን ነው? ሰይጣን ነው። በዓለም ክብር ራእይ የክርስቶስን በረከት ማግኘት አንችልም። በረከታችን ሰማያዊ ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እውነተኛ ደቀ መዝሙር የደቀ መዝሙር ትምህርት ያስተማርኩትን ስመለከት ነበር ትላንትና በአንድ ምክንያትና ደቀ መዝሙር የእግዚአብሔርን እጅ በዙሪያው የማየት ባህሪ አለው። እስር ቤት ቢሆን ደቀ መዝሙር እግዚአብሔርን እጅ ያል ዙሪያው። ደቀ መዝሙር ቤት አጥቶ ሆምለስ እንኳን ቢሆን እግዚአብሔርን እጅ ያል ዙሪያውን። ደቀ መዝሙር ታሞ አልጋ ደረጃ ላይ ቢሆን እግዚአብሔርን እጃል ዙሪያው ከመዝሙር ሁሉ ጊዜ ስካለም ፍጻሜ ከናንተ ጋር ነኝ ካለው ጌታ ጋር የሚኖር ሰው ከማቴሪያል ከቁሳቁስ ጋር እግዚአብሔርን እየቀረቀለ አይ ስለዚህ ቆላቲስ ላይ የኢየሱስ በረከት ሰማያዊ ነው ይላል በምድር ያለው እንድናስተብ የሚያረግ አይደለም ሞታቸዋል ህይወታቸው በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል የእግዚአብሔር ስም የተባረከ ይሁን ስለዚህ የናዝሬቱ ኢየሱስ ክርስቶስ በእኔና በእናንተ ህይወት ያካሄደው ዘጻት ከሙሴ የሚበልጠው ዘጻት እኛን ሰማያዊያን የሚያደርገን ነው ሐሳባችን ምድራዊ አይሆን ሐሳባቸው ምድራዊ ብሎ ጳውሎስ የሚጠቅሳቸው በስተት ነገር ውስጥ የተጠመዱ የኃጢአተኛ ህይወት ያዛቸውን ሰዎች ነው ቅዱሳን የሆኑ ግን ሐሳባቸው ሰማያዊ ነው ክብር ለእግዚአብሔር ይሁን ሐሳባቸው ምድራዊ መባል በክርስትና ነውር ነው ጌታ ከመጣበት ነገር ጋር የተፋታ የተለየ ሐሳብ ነው ወደ ሮሜ 6 እንምጣና እንመልከት ጌታ ከኢየሱስ ክርስቶስ ጋራ ባገኘነው ዘጻት ልንኖረው ያለ ህይወት ምስጢሩን አሳይቻችሁ ልጨርስላችሁ ወደ ጌታ ልጆች ቁጥር 7 ተመልከቱ ነገር ግን ከክርስቶስ ጋር ከሞትን ከእሱ ጋር ደግሞ በህይወት እንድንኖር እናምናለን ይላል ብዙ ሰዎች ከጌታ ጋር በህይወት መኖርን ሲመለከቱት ስቲል በምድራዊ እሴተስራት በምድራዊ ቫልዩ ሲስተም ኢንተርፕሬት ያደርጉታል ይሄ በፍጹም ትልቅ ስህተት ነው ተመልከቱት ክርስቶስን ከሙታን ተነስቶ ወደፊት እንዳይሞት ወደፊት እንዳይገዛው እናውቃለን ሞት ወደፊት እንዳይገዛው እናውቃለን ቁጥር 10 አብረን እንበለው መሞትን በርስቲ አንድ ጊዜ ፈጽሞ ለኃጢአት ሞቷልና ለኃጢአት መሞት ከምን ጋራ ኮንትራስትድ እንደሚሆን ከምን ጋራ እንደሚነጻጸር ተመልከቱ እግዚአብሔር ልቦናችሁን ይክፈት መሞትን በለው አንድ ጊዜ ፈጽሞ ለኃጢአት ሞቷልና በህይወት መኖርን ግን ለማን ይኖራል ክብር ለእግዚአብሔር ይሁን የጌታ የኢየሱስ ክርስቶስ ማዳን የሚያድናቸው ሰዎች እሱ ለእግዚአብሔር በሚኖርበት ህይወት ለእግዚአብሔር የሚያኖር ነው እንጂ እግዚአብሔርን ለእኛ ምድራዊ ኑሮ እንዲኖርን የሚያደርግ እንዳልሆነ መኖርን ግን በለው ለማን ይኖራል ክብር ለእግዚአብሔር የእስራኤል ህዝብ ከግብጽ ምድር ሲወጡ ሆለው ከበሮ ያዙ ፈረሱንና ፈረተኛውን ባሩ ከተልና ሃሌሉያ ያሉ ዘምሩ ፈርዖንና ሰራዊቱ ሲገቡ ትንሽ ቆይቶ ውሃ ሲጠማቸው ከእግዚአብሔር ጋር መጣላት ጀመሩ ትንሽ ቆይቶ ስጋ ሲያምራቸው በእግዚአብሔር ለማጎምረም ጀመሩ ትንሽ ቆይቶ ሲርባቸው በእግዚአብሔር ለመነሳት ጀመሩ ፈረሱና ፈረሰኛው የከተቱ የዘመሩለት ጌታ ይላል ሙሴ ተራራ ላይ ወጥንሽ ቢቆይ ይሄ ሙሴ ማን እንደሆነኛ አናውቅም በፊታችን የሚሄዱ አማልክት ሥራልን ብለው ቁጫሉ እጅ አምላክ ሆኖ ቁጫሉ እኔ ወንጌል ተሰብኩ ጌታን ተቀበልኩ የሚለው አምኜ ድኛለሁ የሚለው ህዝብ ሁሉ ዛሬ ሐሰተኛ ነቢያቶች በሚነግሩት አሳፋሪ ትንቢት አሳፋሪ ትንቢት ተደልሎ መኖሩ እንደው ልቤ እንዴት እንደሚጮህ ልነግራችሁ አልችልም። ውድ የጌታ ልጆች ኢየሱስ የሞተላችሁ ለእግዚአብሔር እንድትኖሩ ነው። የጌታ ኢየሱስ ክርስቶስ ሕይወት ለእግዚአብሔር የሚያኖር ነው። ምስጢሩ ለምን እንደሆነ ታውቃላችሁ? እሱ እግዚአብሔር ነው። የሱ ሕይወት ለዚህ ምድራዊ ነገር ለስጋዊ ነገር ለዓለም ነገር ሰይጣን ለሚያሳየው የዓለም ራይ ለማዋል ማለት ኢየሱስ የተፈተነውን ፈተና ወደቀ ማለት ነው ወገኖቼ ኢየሱስ የዓለምን ክብራቶ የተፈተነውን ፈተና እሺ ብሎ እጁን ሰጠ ማለት ነው ወገኖቼ ወንጌሉ በዚህ ጉዳይ ላይ ያለው ስታንድ ይሄ ነው የሚባል አይደለም ገላትያ ምዕራፍ 6ን ተመልከቱ ገላትያ ምዕራፍ 6ን ተመልከቱ ምን እንደሚል እግዚአብሔር ሁሉም ሰው ምንም ነገር የሚፈልገው ብዙ ሰው በእግዚአብሔርን በረከት ሲፈልግ ተራቁቶ አይደለም ወይም ተርቦ አይደለም የሚያስፈልገን ጥቂት ነገር ነው ኮገኖቼ ግን በጣም ብዙ ኤክስትራቫጋንት ምን ፈልገው ለምን እንደ ለትንከት እንዴት እት ሁሉ ጊዜ በዚህ ነገር ተፈተናለች እንዴ ምንድነው አንቺ በጌታ አታርፊም ወይ ምንድነው እንደሚያረግሽ ይሄ እኮ ከባድ ነው ስላት እኔ እኮ ምንም ነገር አልፈልግም እኮ አለች እነዚህ ዘመዶች አሉ አይደለም ማለማን ዘመዶች አክስቷን ጠራች ማለት እንዴ ጴንጤነቷ እንደዚህ አርቆ አስቀራት እንዳይሉኝ በቃ ጌታ ያሳይቶ በቃ እንዴ ይሄ ማለብዬ እንዳሳያችሁ ነው ፈልገው አለች ውድ ወገኖቼ እግዚአብሔርን አግኝተ ነው እግዚአብሔር ለሰዎች ምን አሳየው ሌላ ነገር አሳየን ብሎ መለመን በደል አይደለም በደል እኮ ነው ወገኖቼ ጌታን እናሳይ ወይስ መቅራቅም እናሳይ ማቴሪያል ነገር እናሳይ ወይስ ጌታን እናሳይ እኛ የዓለም ጨው የምንሆነው የዓለም ብርሃን የምንሆነው በማቴሪያል ቁሳዊ በረከታችን ነው ወይስ በጌታ ጸጋና በንጹህ መንፈስ ነው? ትምክህት ሰው ሁሉ ትምክህት ይፈልጋል። በስልጣን ትምክህት ይፈልጋል። ተምሮ በደረሰበት ትምክህት ይፈልጋል። በምን ለብሰው ትምክህት እንፈልጋለን? ባለን በልዩ ልዩ ነገር ትምክህት እንፈልጋለን። በብዙ ነገር ትምክህት እንፈልጋለን። ጆሮ ያለው ይስማ። የአዲስ ኪዳን ደህንነት ከኃጢአት የሚያድነው የኢየሱስ ክርስቶስ ሞትና ትንሣኤ ምስጢሩን እንድትረዱ ይገባል። የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው እንዲሆን አድርጎ ነው ያዳነን እግዚአብሔር። በእግዚአብሔር መካትን የሚነካ የሚያስቀር የሚያሳንስ ነገር ከጌታ መስቀል ጋር አላ ነው የሚመካ በእግዚአብሔር ይመካል። ሌላ ነገር ትምክህት ቢኖረን ቀናተኛ አምላክ ነው እግዚአብሔር። ቅናቱ በእኔ አይደለም የምትመካው በተጠው ነገር ባለ ነገር ነው ይላል እግዚአብሔር። አብርሃም በተጠው ጊዜ እግዚአብሔር የሰጠን እንኳን ነገር በእኛና በአምላካችን መካከል እንዲሆን አይፈልግም። የተስፋ እጅ ሆኖ የተሰጠው ይስሐቅ እንኳን አብርሃምና በእግዚአብሔር መካከል ጣልቃ እንዲገባ አይፈልግም። ልጅን ሰዋልኝ ለአምላክ። ውድ ጌታ ልጆች፣ ጌታ ኢየሱስ የሞተበት መስቀል ምን እንደሚያደርግ ተመልከቱ። ብዙ ሰዎች በዚህ ቦታ ላይ የሚነሳው ነገር አይሁዳውያኖች ክርስቲያኖቹን የገላትያ ሰዎችን ይሄዱ ክርስቲያን መሆናችሁ ክርስቶስን ማመናችሁ ጥሩ ነው፣ ነገር ግን እንዴት ነው እኛ አባቶቻችን እንደተገረዙት ተገርዘን ቆርተን ተገብረንበት አይደንቲቲ አግኝተን የኖርንበት መለያ ያላችሁ እና ያልተገረዛችሁ መሆናችሁ ችግር ይፈጣል። ተገረዙ፣ አብርሃም ተገርዟል፣ ይስሐቅ ያዕቆብ ተገርዟል፣ ጳውሎስ ራሱ ተገርዟል። ስለዚህ ትገረዙ ያስፈልጋችኋል አላቸው። ጌታ ኢየሱስን አምነው የነበሩ ናቸው። አምነው የነበሩ ጳውሎስ ምን አለ ይህንን ሲናገር ቁጥር 12 ላይ በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አላቸው። አፒራንስ ነው ጉዳዩ፣ ደህንነት አይደለም፣ የመታየት ጉዳይ ነው። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ነው። ምን ማለቱ ነው ታውቃላችሁ? ትገረዙ እኮ ለዓለምም ይመቻል ይላሉ አንዳንድ፣ ለምስክርነትም እኮ ይመቻል። እንደው ጌታ እኮ እንዳረገልኝ እኮ ማለትም ማሳየትም ይረዳል፣ ይመቻል። በስጋችሁ እንዲመኩ በከሌ እኮ ተገርዟል፣ እኔ እኮ ተብኬለት ነው ተገር እኔ የገረዝኩት የሚል ትምክህት ይመጣል። ትገቸ ያገኛሉ። በስጋችሁ እንዲመኩ ልትገረዙ ወዳሉ እንጂ የተገረዙት ራሳቸው እንኳን ህግን አይጠብቁም። ስለ ህግ ተቆርቁሮ አይደለም፣ ስለ ጉዳይ ነው። የተገረዘ ያልተገረዘ የሚል መደብ አለ። ነገር ግን ዓለም ለኔ ተሰቀለበት እኔም ለዓለም ተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትክክል ከኔ ማርክ ይራክ ዓለም እኔም ትንክህት ባነር በህይወት እንደነው ዓለም ለትክክል ሁሉ ምንጭ ሆነች ብዙ መመካ የሆኑ ነገሮች አሰልፋም ታየው እሷም ተሰቀላለች እኔም እሷ ተሰቅያለሁ ከዚህ ውጭ አልፈልግም ለእግዚአብሔር ክርስቶስ ኢየሱስ አዲስ ፍጥረት ነው ይጠቅማል እንጂ መቅረዝ ወይም ቢሆን አለመቅረዝ ምንም አይጠቅምም ምንም አይጠቅም ተገርዞ ይሄ ሆነለት የሚባል ሰው አይኖርም ማለት ጳውሎስ የክርስቶስን መስቀል ሲናገር ምዕራፍ 5 ላይ ሌላ የሚናገረው ትልቅ ነገር አለ ቁጥር የክርስቶስ ኢየሱስ የሆኑት ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። የወንጌልን በረከት ክርስቶስ የሞተበትን የወንጌልን በረከት ሰማያዊውን በረከት በስጋ ምኞት አንቀበለው። በስጋ ምኞት አንየው ሰማያዊ ነው። በላይ ያለውን አማኝ ሲመለከት ጌታ ወዳለበት ሲመለከት አዳማኝ ሞቻለሁ ምድር ላይ የኔ ህይወት እድል ፋንታ ጌታ ኢየሱስ ትልቁን ዘጻት አካሂዶ ወደ ሄደበት በአባቱ ቀኝ ወደ ተቀመጠበት በሰማያዊ ስፍራ ስለኔና እንደኔ እሱን ለሚያምኑ ሁሉ የተቀበለው በረከት ነው ያረጋት። ክብር ለእግዚአብሔር። እንዴት አለ ምድር ኑሯችን እንደዚህ ዝም ይላል? ለጭጭ ነው እንደው በዚህ ብቻ ነው ትንሽ ነገር የለም? ውድ ወገኖቼ እግዚአብሔር ታምነን በወንጌል እውነት ኖረን እግዚአብሔር የሚያሳጣን ነገር የለም። እንደ ጥሪያችን ሁሉ ነገር ይፈታናል። ክብር እግዚአብሔር። እንደ ጥሪያችን በጥሪያችን እረኛችን ስንከተል እንከተሉን ሁለት ወዳጆች አሉ። ምህረትና ቸርነት መቼ ነው የሚከተሉ? ሳጣታ አይደለም መቼ ነው የሚከተሉ? በህይወቴ ዘመን ሁሉ ይከተሉኛል። ማናም ምህረቱና ቸርነቱ ምህረቱ ለምን በድል አጠፋ ልሰነቀት አጉድል ይችላል። ምህረቱ አለ ሚዳለኝ ሁልጊዜ የገንዘብ ሚዳለኝ የተለያየ ሚዳለኝ እግዚአብሔር እርዳታ የእግዚአብሔር እገዛ የአምላክ ጸጋ ያስፈልገኛል። ቸርነቱ ይከተለኛል። በጀት ነው ተከተለኝ በጀት የሚሰጠኝ ሳያስፈልግ ምንም የለኝ ሴት ባዶ ሲሆን እንዲሁ አንዳንድ ሰዎች ገንዘብ አላደለም። አሁን አንድ በጣም ባለጠጋ የሆነ ሰው በእኔ አካውንት ውስጥ ያለውን ገንዘብ ኤኒታይም የምትፈልግ ጊዜ እሰጣለሁ ኤኒቲንግ ጠይቅ ቢላችሁ ትልቅ ቸርነት ነው አይደል? ለምን ለምን የምጠይቀው ትላላችሁ? የቤት ኪራይ ሞርጌጅ ከፈለ ገዝተ ማንኛውም ነገር ሽሽም አገር ለዙ ብትልግዳችሁ እታቸው አይታወቅም። እውነቴን ነው። ይሄንን የሚያደርገው ቢኖርና ይሄ የሚያደርግላችሁ ስጋ ታውቃላችሁ አታውቁም? ሊሞት ስላላችሁ ቢታመም ስላላችሁ ኢንሴኪዩሪቲ ይቀባችኋል አይደል? በጣም ይቀበናል። ኢንሴኪዩሪቲ ይቀበናል። ለምንም ቢሆን እኮ በእጅ ያዙት ነገር እኮ ከብዙ ሰዎች ከተያዘ በእጅ የተያዘ ትንሽ ነገር ቢሆን እንደው እሱ ይቻላል ትላላችሁ። በፈለጉ ጊዜ እኮ ራሱ ማውጣት ፍሪደም አይደል? ውድ ወገኖች እኔና የእናንተ በረከት ሁሉ ኢየሱስ ሞት ከተነሳ በኋላ ለእያንዳንዳቸው መላእክቶች ለታዘዙልን ያዛችሁላቸው በቤታችሁ በረከቱን አስቀምጡላቸው አልተባለ? በረከቱ ኢየሱስ ጋር እንደሆነ ተባለው። ያን በረከት የምታገኙት መቼ ነው ታውቃላችሁ? ቅርንጫፍ ሆናችሁ መኖር ስትችሉ ብቻ ነው። አየም እንደ አንዳንዴ እንደ ወደን ክሽን አናደርግም ንውልድ ጣፍን ነው የምንኖረው ተፈጠራችሁት እሱ ኢየሱስ አለኝ ብቻ ኢየሱስ ናችሁ እና በቃ እሱ በቃ እንደሆን ረድ ብለኝ የሰጠኝ ትንሽ ትንሽ ጎጃም ሳምንት ምንም ልጆቻችሁ እሱ ናቸው ትዳራችሁ እሱ ነው ሁሉም ችግራችሁ ሁሉም ነገራችሁ የእሱ ነው ትበሉለቱ ነው መጽሐፍ ቅዱስ ነው የሚለው ታያችሁን አንድ ጊዜ እንዴት ታሞ ነበርና ሆስፒታል ታሞ እኛን የፈጠረን ኢየሱስ በርሱ ባለችው ህይወት ያዳነን ጌታ በዛ ህይወት እንድንኖር የሚፈልገው ጌታ ሞቶ በተነሳበት ህይወት እሱ ለእግዚአብሔር እንደሚኖር እኛም ለእግዚአብሔር እንኖራለን። ለእኛም የሚሆን ነገር የለም። ክብር እግዚአብሔር። እኔ ብዙ አስቤ ነበር እኮ እንደ ክርስትና እንደ ነገር ሁሉ ውስጥ ምኞት ነበረኛል እንደ የተነገረ ሁሉ ትንቢት አለና ይላል። እኔ ብዙ ሰዎች ማስታወሻ ገብታቸው በእግዚአብሔር ባሪያ ከተነገረ ጌታ መቀን ታሪክን ተመጥላሉ ያወጣሉ መጽሐፍ ቅዱስ። ውድ ወገኖቼ እግዚአብሔር ልጅ በምድሪቱ ኢየሱስ ክርስቶስ ወደ ሰጠን በረከት አይኖቻችን ያንሳ። ክብር ለእግዚአብሔር። እሱ በተነሳበት ህይወት የምንኖረው ህይወት እግዚአብሔር የሚኖር ህይወት ነው። ሰማኑን እግዚአብሔር ይባርክልን። እናስተን ጸልይ። እግዚአብሔር ስም ብሩክ ይሁን። እግዚአብሔር ስም ብሩክ ይሁን። እግዚአብሔር ስም ብሩክ ይሁን። እግዚአብሔር ስም ብሩክ ይሁን። ልባችሁ መዝሙር አለ ወገኖች እግዚአብሔር